ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ጥቅምት 22 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ እሁድ ጥቅምት 22 ቀን 334 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። በቅድሚያ በየሳምንቱ እሁድ የሚቀርበው የፍካሪ ዜና ፕሮግራማችን በማስከተልም በሳምንቱ ውስጥ አስተላልፈናቸው ከነበሩ የፍኖተ ዴሞክራሲ ሀተታዎች የመረጥናቸውን አቅርበን በመጨረሻም ጌቶቿ ወያኔዎችንና ወራሻቸው የሆኑትን ስለዚያ ትውልድ ቅንጣትም እውቀት የሌላቸው ኦህዴድ ብልጽግናዎችን ለማስደሰት ካልሆነ እንደ ባሏ ሁሉ እሷም የከዳች አንጃ ነበረች። ታደለች ኃይለ ሚካኤል በቀጠለው የኢህአፓ ትግል ተደግፋ ቆሻሻውን የባሏንና የራሷን ታሪክ ለማደስ ሞክራለች። ይህንን በሚመለከት ዳኛውማ ሁሌም የኢትዮጵያ ጭቁን ህዝብ ነው በሚል ርዕስ በያሱ አለማየሁ የቀረበውን የመጀመሪያውን ክፍል ጽሑፍ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። ፍካሬ ዜና።
የፍሳሽ ማጓጓዣ ባለ ንብረቶች የሥራ ማቆም አድማ ለመምታት መወሰናቸው ተሰማ። በአጠቃላይ በነዳጅ ማመላለሻ አገልግሎት የተሰማሩ የቦቴ ተሳቢ ካሚዮኖች ባለ ንብረቶች ጥያቄዎችን በዝርዝር በማስቀመጥ በሁለት ሳምንት ጊዜ ውስጥ ተግባራዊ ምላሽ ካልተሰጣቸው ካሚዮኖቻቸውን ከስምሪት ውጪ በማድረግ የሥራ ማቆም አድማ ለመምታት በሙሉ ድምጽ ውሳኔ ማሳለፋቸው ታውቋል። ካነሷቸው ችግሮች አንዱ በአንድ ካሚዮን የኮንትሮባንድ ሸቀጥ ከተያዘ ካሚዮኑ እንዲወረስ በቅርቡ የወጣው ሕግ እንዲሻር የሚል ሲገኝበት፣ ለዚህ የሚሰጡት ምክንያት ችግሩ የሚከሰተው በካሚዮኑ ሳይሆን በሹፌሮቹና በረዳቶቻቸው በመሆኑ እና ካሚዮኖቹ በባንክ ብድሮች የተገዙ በመሆናቸው እንዲህ መሰል ህግ መደንገጉ አሳፋሪ መሆኑን በመጠቆም በአስቸኳይ እንዲሰረዝ የሚል ውሳኔ ማሳለፋቸው ታውቋል። ከዚህ በተጨማሪም የመለዋወጫ ዕቃዎች በተለይ ደግሞ የጎማ ዋጋ ሰማይ በመድረሱ የመጓጓዣ ታሪፍ ማስተካከያ እንዲደረግ ጫና ሰጥተው መጠየቃቸው ታውቋል። ለጥያቄዎቻቸው ምላሽ ካልተሰጣቸው ከጥቅምት 30 አንስተው የሥራ ማቆም አድማ እንደሚመጡ በውሳኔያቸው መግለጹ ታውቋል። ይህ የሥራ ማቆም አድማ በእስራኤል ላይ ከዋለ በተለያዩ ምክንያቶች እየተዘለፈለፈ ያለውን የሀገሪቱን ኢኮኖሚ ጭራሹን ያስተኛውና ሀገር አቀፍ አመጾች ሊያስከትል ይችላል የሚል ግምት ማሳደሩን ብዙዎች ይናገራሉ። በገዳማይቱ አካባቢ ጎራ የለየ ግጭት ተካሂዶ አደጋ መድረሱ ታወቀ። ባሳለፍነው ሳምንት በአፋርና የሶማሌ አንድ ጎሳ በሆነው በኢሳ ማhall የተነሳ ግጭት ወደ 30 የሚደርሱ ሰዎች የተገደሉ ሲሆን በርካቶች በጽኑ መቁሰላቸው ታውቋል። ግጭቱን ከመከሰቱ አስቀድሞ መከላከል አለመደረጉ ዘረኛው አገፈስ ከግጭቱ ጀርባ ሊኖር ይችላል የሚለው የበርካቶች ጥርጣሬ ሆኖ መሰንበቱ ታውቋል። ግጭቱ እስከ ሳምንቱ መጨረሻ ድረስ ሙሉ በሙሉ አለመብረዱን እና በደፈጣ ጥቃት የመፈጸም እና አደጋ የማድረስ እንቅስቃሴ እንደቀጠለ በመሆኑ ያከባቢው ነዋሪዎችን ለከፍተኛ ስጋት መዳረጉን መረዳት ተችሏል። የጨርቃጨርቅ ፋብሪካዎች መዘጋት አፋፍ ላይ መድረሳቸው የተነገረ ነው። የኢትዮጵያ ወጣቶችን ላብና ደም መጣጭ እየተባሉ ከሚጠሩት ኢንዱስትሪ መንደር በሚባሉት ውስጥ የሚገኙ በቻይና፣ በቱርክ፣ በህንድ ባለሀብቶች የተከፈቱት ለሰራተኞቻቸው ምድራዊ ሲኦል መሆናቸውና እስከዛሬ በኢትዮጵያ የደሞዝ ወለል አለመወሰኑ እንደፈለጉ በሰራተኞች ህይወት ለመጫወት እድሉን እንደሰጣቸው ይነገራል። ሰራተኞች በስራ ሰዓት ውሃ መጠጣት ክልክል መሆኑ ሲታወቅ ይህ የሚሆነው ለሽንት መውጣት ስለማይፈቀድ መሆኑን ከተለያዩ አቅጣጫዎች ከተገኙ መረጃዎች መገንዘብ ችለናል። በእነዚህ ፋብሪካዎች የደሞዝ ክፍያውና የሥራ ቅጥር በፋብሪካው ነጻ ውሳኔ የሚካሄድ በመሆኑ 95 በመቶ የሚሆኑ የኢንዱስትሪ መንደር ሰራተኞች የሥራ ቅጥር በኮንትራክት ወይም በየሶስት ወራት የሚታደስ መሆኑን ከተለያዩ አቅጣጫዎች ከተገኙ መረጃዎች መገንዘብ ተችሏል። በቋሚነት የሚቀጠሩ ሰራተኞች የሉም ማለት ያስተፈራል። በኢንዱስትሪ መንደሮች የሰራተኞች ህግ የሚባለው ሙሉ በሙሉ እየተሻረ እንዲሰራ አገዛዙ ድጋፍ ስለሚያደርግ ሰራተኞችን ማባረር የተዘወተረ ከመሆኑም በላይ እንደ የጤና አገልግሎቶች የርግዝናና የወሊድ ፍቃድ ካለመኖሩም በላይ አንዲት ሴት መጸነሷ ከታወቀ ከስራ ለመባረር ትኬት መቁረጧ ይነገራል። የጡረታ ክፍያን የተመለከቱ ጉዳዮች በኢንዱስትሪ መንደሮች አይታወቁም ተብሏል። እነዚህ ለኢትዮጵያ ወጣቶች የስራ ዕድል መከፈታቸውን በወያኔና በኦዴፓ ነጋሪት የተጎሰመላቸው የኢንዱስትሪ መንደሮች ወጣቶችን ለተለያዩ የአይን በሽታዎች ከመዳረጋቸውም በላይ በደሞዛቸው እንኳንስ የተመጣጠነ ምግብ ቀርቶ በቀን አንዴ ትርጉም ያለው ምግብ ማግኘት የማይችላቸው በመሆኑ ለተለያዩ በሽታዎች እየተዳረጉ መሆናቸው በስፋት ይነገራል። ከኮቪድ-19 ጋር በተያያዘ ታዲያ የአልባሳት ምርቶች ወደ አውሮፓና አሜሪካ መላክ ባለመቻላቸው በተለይ የጨርቃጨርቅ ፋብሪካዎች ለመዘጋት አፋፍ ላይ ደርሰዋል ተብሏል። ዘረኛው አገዛዝ ዩኒቨርሲቲዎቻችንን ለመክፈት እያደረገ ያለው ግርግር ጦስ ሊያስከትል እንደሚችል ተጠቆመ። በኢትዮጵያ የሚገኙ አብዛኞቹ ዩኒቨርሲቲዎች የጎሳ ግጭቶች እየተጫሩ በርካታ ተማሪዎች ደማቸው በከንቱ መፍሰሱን ብዙዎች በቁጭት ያነሱ ይሰማል። በኮቪድ ወረርሽኝ መከሰት ሳቢያ ሙሉ በሙሉ ዩኒቨርሲቲዎች መዘጋታቸው የሚታወቅ ሲሆን አሁን ለመከፈት ዝግጅት መጠናቀቁ ከያቅጣጫው ሲነገር ቢሰማም ዋናው ስጋት ግን ላለመከሰቱ ምንም ዋስትና የሌለው የጎሳ ግጭት መሆኑን በርካቶች ስጋታቸውን ሲያሰሙ ተደምጧል። ከደምቢዶሎ ዩኒቨርሲቲ ታፍነው መዳረሻቸው ሳይታወቅ ድፍን አንድ አመት ሊሞሉ ጥቂት ቀናት የቀራቸው አብዛኞቹ ሴቶች ተማሪዎች የሆኑበት አስቀቃቂ ድርጊት በዝምታ መታለፉ ሌላ ተመሳሳይ ወይም የከፋ አረመኔያዊ ድርጊት ላለመፈጸሙ ምንም ዋስትና የለም እየተባለ ነው። የዜጎችን ጭፍጨፋና ስቃይ እንደዋዛ የሚመለከተው የኦዴፓ ዘረኛ አገዛዝ ዩኒቨርሲቲዎች በመክፈት ሊከሰት በሚችለው የተማሪዎች ደም መፋሰስ ካሁኑ ተጠያቂነቱ ሊነገረውና ሊወገዝበት ይገባል እየተባለ ነው። መምህራን ከስራ ሊባረሩ ፍንጮች መታየታቸው ታወቀ። ትምህርት ቤቶች በኮቪድ ወረርሽኝ ሳቢያ ተዘግተው ከተከፈቱ አንድ ሳምንት ማሳለፋቸው ሲታወቀ ምንም እንኳን በአንድ ክፍል የተማሪዎች ብዛት ከበሽታው አንጻር ተገቢ ቢሆንም መምህራኑ ላይ ግን ቀንበር መጫኑን ከተለያዩ መምህራን ከተገኘው ቅሬታ መገንዘብ ተችሏል። መምህራኑ የትምህርት ስራ በአንድ ክፍል ውስጥ የተማሪዎች ብዛት መጠነኛ መሆን በተማሪዎቹ ክትትልና ውጤት ላይ የራሱ አስተዋጽኦ ቢኖረውም የመምህራኑ ዝግጅትና ድካምን ያባብሰዋል እንጂ አያቀለውም እየተባለ ነው። በተለይ በአዲስ አበባ የሚገኙ የግል ትምህርት ቤቶች ዛሬም በኮቪድ ወረርሽኝ ወቅት እንደቀድሞው መምህራንን በጫና ማሰራት ትርፋቸውን በማስላት ላይ መሆናቸው የቱን ያህል ራስ ወዳድ መሆናቸውን እንደሚያሳይ በርካቶች መምህራን በቁጭት ሲያነሱ ተደምጧል። እንደሚታወቀው በአዲስ አበባ ላለፉት 30 ዓመታት ከተከፈቱት የግል ትምህርት ቤቶች አብዛኞቹ በወያኔ ወይም በኢሃዲክ ሹመኞች የአክሲዮን ባለቤትነት ሲሆን ትኩረታቸው ለባለ አክሲዮን ባለድርሻዎች ከፍተኛ ትርፍ ማስገኘት መሆኑ እንደሚታወቅ ብዙዎች ያስረዳሉ። እንዲህ በመሆኑ በእነዚህ የግል ትምህርት ቤቶች የትምህርት ዋናው ጉዳይ ከፍተኛ ትርፍ ላይ ያተኮረ በመሆኑ ለትምህርት ጥራት መኮስመን የራሱን አስተዋጽኦ ማድረጉን ብዙዎች ይናገራሉ። በዚህ ባሳለፍነው ሳምንት መምህራን በሳምንት 6 ቀናት እንዲያስተምሩ መገደዳቸው ከአንደኛ እስከ አራተኛ አንድ መምህር ሁሉንም ትምህርት በአንድ ክፍል እንዲያስተምር መጀመሩ ይጠራል የተባለው ትምህርትን ይበልጥ ሊያደፈረሰው እንደሚችል እየተነገረ ነው። በርካታ መምህራን ከስራ ለማስወገድ ብዙዎቹ ትምህርት ቤቶች እየተዘጋጁ መሆናቸው የተደረሰበት ሲሆን የሁኔታ የስራ አጥ ቁጥር ሰማያት እየደረሰባት ሀገርን ለህዝባዊ አመጽ መገፋፋት እንደሆነ የፖለቲካ አዋቂዎች ሲያስረዱ ተደምጧል።
የፍካሪ ዜና ፕሮግራማችን በዚሁ ይጠቃለላል። የረቡ ጥቅምት 18 ቀን 2013 ዓ.ም ተመረጠ የፍኖተ ዲሞክራሲ ሀተታ። ስራ ያጣ ጢስ ይሞቃል። ኮሎኔሉ ብዙ ያናግራል። ዝቅጠቱ ምን ይሰማ ጆሮን የግድ ካደረገ 2 ዓመት አልፈዋል። ስራ ካጣ ጢስም በላይ ነው። የሻቢያ መሪም የሸኮችም ሾፌር ነው። ዛፍ አበባ ተካይ ከያኒዎችን ስለስራቸው አስተማሪ የሰው መጽሐፍ ገልባጭ ግብዝ ቆሻሻዎችን ሰብሳቢ አውደልዳይ ጥራዝ ነጠቅ ፍየል ምላስ እርባናቢስ ነፍሰገዳይ ገና ብዙ መጨመር ይቻላል። ብዙዎች ገላጭ ክፍሎች ስድብ ይመስሏቸዋል። የራሳቸውን ስድብ ግን ቅቤ መቀባት ነው ብለው ይደርቃሉ። በሸናቸ ተጣሉ ስድብ ነው ውሸት ነውና አጉልክስ አማራው ላይ የሚተረከው እንዲሁ ወራዳ ዘለፋ ነው። አማራው እንደሚሉት ሆኖ አያውቀምና ኦሮሞ ህዝብም እነ ጋቢሳም እንደሚለፈልፉት ከባህር አልወጣም ሰው እንጂ አሳ ሆኖ አያውቀምና ጊዜ በርግጥ ተለውጧል። ግን ኦሮሞ ኢትዮጵያዊ እንጂ የባዕድ የባህር አውሬ ወይም ፍጡር ሆኖ አያውቅም እየተስተዋለጃል። ጊዜ ግን በርግጥ ተለውጧል። ያለፈውን ትውልድ ሊተች የሚያመጠሙት ሁሉ ታሪክ አለማወቁን ከማጋለጥ አልፎ ምንም አልፈየደም። ጥንትማ ገዢውን ክፍል አስፈቅዶ የሚደረግ የተቃውሞ ሰልፍ አልነበረም። በ1966 ዓመተ ምህረት ሰላማዊ ሰልፍ ሊገድብ በተቃጣው ህግ ላይ የተደረገው ሰልፍ ንጉሱ ፈቅደው አልተደረገም። ዛሬ ግን ነገር ተገልብጦ ነፍሰገዳይን መንግስት ብሎ መማጸን ፈሊጦናልና ተቃውሞ ሰልፍ ለማድረግ ከሚቃወሙት አገዛዝ ፍቃድን መሻት ለማንም የሚቀፈውን አልተገኘም። ጨቋኞች እንዴት ነው ወንጀላችንን አጋልጡ ተቃውሞ ብለው ፈቃድ የሚሰጡት? መታሰቡም ያሳዝናል ያስገርማል። ወያኔም ኮሎኔሉም በህዝብ ስም ተለጣፊዎችን አሰማርተው የህዝብን ተቃውሞ አፈር ማብላት ዘዴያቸው ሆኖ ይገኛል። የህዝብ አቀኛ ተቃውሞ ሲነሳሳ ተለጣፊዎቹ ተቃዋሚ ነን ብለው ይወራጩና አቀኛውን ተቃውሞ ያደባያሉ። በስልት ያየነውና አሁንም የምናየው ነው። ወያኔ ተለጣፊዎቹን አስሮ ተቃዋሚ አስመስሎ ማሰማራቱን ስናጋልጥ አመታት አልፈዋል። አቀኛ ተቃውሞን ባስመሳይ ተቃውሞ ያጠፋሉ። ይህናውቆ መቃወሙ አለመታደሉ ወሳኝ ነው። በውጭ ያለው ወገንም ህዝባችን ተፈጀ ብሎ ከመቃወም ፈንታ በአባይ ግድብ ትራምፕ ግብጽን ደገፈ ብሎ ሊንጫጫ መርጦ ይዳክራል። ዘመነ ግርምቢጥ እንዲሉ ነው። በየበዓሉ ሰንደቅ ዓላማ ይዞ M14 እና ክላሽን የሚወዘውዘውም አንድም ቀን ጎድቦ የቄሮንና ሌላ ወንጀለኛ መንጋን ሲቀጣ ማየት ዛሬም አልታደልንም። ከጌዲዮ እስከ ጉራ ፈርዳ ዋይ ዋይታን ገዳይን መለመን እንጂ ከመንጋ ላይ ባሩድ ማጤስን ሰማን የሚል ካለ ይርታን ባይነን። መንጋን መክቶ ማቸነፍ እንጂ ገዳይን ዘረኛን ለምኖ መፍትሄ ለማግኘት መሻት የሞኝ ሞኝ ከማሰኘት የሚያልፍ አይደለም። ኮሎኔሉ ዛሬ የሚሾፈረው በመኪና በሚሾፈረው ሻቢያ ነው። በተራው አነጋገር ኢሳይያስ ጌታው ነው። ሻቢያ አፋኞቹን አሰማርቶ ያገዛዙ ተቃዋሚዎችን ሊያፍን እየጣረ ነው የሚባለው በቀላሉ መታየትም የለበትም። ቀደም በራስ ካሳ ግቢ ሲገርፉ ሲገሉ አይተናል ሰምተናልና። ከአዲስ አበባ ተጠልፈው በወያኔ ተባባሪነት አስመራ ግብረስየል ተቀብለው የተገደሉትን ስንቱን የሻቢያ ተቃዋሚዎችና የኢትዮጵያ ወዳጆች ዛሬም አረሳንምና። ከመወያኔ እንዲሁም ኮሎኔሉ ሁሉም የሻቢያ ቀጥረኞች ናቸው ማለትም ይቻላል። የኢትዮጵያ ሉዓላዊነት በወያኔም በኮሎኔሉም አፈር በልቷል። ይህን ተገንዝቦ መቃወም ሲገባ ኮሎኔሉን በራሳችን ላይ የጫነብንን የአሜሪካ አስተዳደር ግብጽን ደገፈ ብሎ መንጫጫት ያስገርማል። ከግብጽ አስታርቀን አደራድረን ብሎ ማን ትራምፕን ተማጸነው? ተው ሲባል ማን እምቢኝ ብሎ ይህን እርምጃ ወሰደ? አለ አሜሪካ ድጋፍስ ኮሎኔሉ ምን ያህል በስልጣን ይቆያል? ለማ መገርሳ ሲነሳበትና ብርክ ሲይዘውስ ማን ዋሽንግተን ጠርቶና ደግሞ አርፈ ተቀመጥ ብሎ ሹሙን ከቀውጥ ያወጣው? ሀቅን መዘንጋት ለህዝብ ከቶም አይጠቅመም። የኮሎኔሉ አለቃዎችና ጌታዎች እነ ሳውዲና አሜሪካኖች ናቸው። ቀጭን ትዕዛዝ ሰጥተው ሱዳንን ከእስራኤል ተስማማ ብለው አዘው ይኸው ለቀውስ ዳርገውት እያየን አይደለም? አብደልዳዩ ኮሎኔል ነጋ ጠባ አራምባና ቆቦ ሲረግጥ ብትገሉኝም ኢትዮጵያ አትሞትም ብሎ ሲያስቀን ቢያስገድደንም በመሰረቱ የነገሮች ውል እንደ ጠፋው ሊደብቅ አልቻለም። በስሜትና ሃይሃይታ መላ ኢትዮጵያን አደናግሮ ሊነግስ የሚችል መስሎት ነበር። ግን ሳይውል ሳያድር ይህ እንደማይሆን መረዳት ተገዷል። ተስፋ ሲቆርጥም ይበልጥ ደምፊና ብሪተኛ ሆኖ መምጣቱ አላስገረመንም። አዞ ሲውጥ ያለቅሳል ነውና በአማራውና ክርስቲያኑ ህዝብ ላይ ፍጅት እያካሄደ አዛኝ ቅቤ አንጓች ሊመስልም ብዙ ሞክሯል። ቆምኩለት ያለውንም የኦሮሞ ህዝብ በድሏል። ለጽንፈኞችና የቄሮ መንጋዎች አሳልፎ ሰጥቶም ጥፋትን አስፍኗል። ኮሎኔሉ የኢትዮጵያ ህዝብ ሁሉ ጠላት ነው። አጋሮቹ፣ ጭፍሮቹ፣ ቅጥረኞቹም እንዲሁ። በግ የሌለው ቀበሮን አውሬ አይላትም ተብሏል። ኢትዮጵያ የምትባል ውድ አገር አለችንና ለመጠባበቂያ ያልናት የሆነ አገር የለችምና ዘረኞችን አጥብቀን እንጠላለን። ወገናችንን የሚፈጭ አገዛዝ የኛ ብሎ ለመቁጠር ገንዘብም ልናዋጣለትና ልንደግፈውም መቼም መታሰብ መጠበቅ የለበትም። ለዚህም ነው ለኮሎኔሉ ደጋፊ የሆኑ ባንዳ ተለጣፊዎችና ጫማ ሳሚዎች ወኔ አልባ አንጃዎችን አጥብቀን የምናወግዛቸው። ኮሎኔሉ ውሸትን ሙጥኝ ካለ ውሎ አድሯል። አለቃው ትራምፕን እየተወዳደረ ነው ቢባል ማጋነን አይሆንም። ከመለስ ዜናዊም በርግጥ በልቷል። ወያኔዎች አልቻሉትም ምንኛ ቢጥሩ። ውሸታቸው እጅ ካለ ብዙ ጊዜ አልፏልናም ነው። ኮሎኔሉን ባልነበር ይሻል ነበር ስላልነው አይተወንም። በጽኑ ትግል ነው ማስወገድ የሚያሻው። ሽምድምዶች በሚጠሩት አስመሳይ ተቃውሞ ላይ መገኘት ብዙም አይፈይድም። ለህዝብና ለአገር በሚበጅ መንገድና ይዘት መደራጀት ያስፈልጋል። ኮሎኔሉን ደግፎ ዘረኞችን ተቃውሞ ከመረቁ አውጥልኝ ከስጋው ጠመኛ ነኝ እንጂ ሌላ አይደለም። እኛ ትግል ስንል የምር ነውና ለመታገል ያገዛዙን ፈቃድ አንጠይቅም። ከምንታገለውና ከሚገለም ቡድን ፈቃድ ስጠናልንም። ፈቃድ አልሰጥም ማለቱ የተጠበቀ ሆኖ ወግድ ብሎ መታገሉና አስፈላጊውን መስዋዕትነት መክፈሉ የግድ ይሆናል። ቆራጥ ትግል የሚጠይቀውን ዋጋ የመክፈል የፈሩ ያፓ ህዝብን ማገደ አስጨረሰ የሚሉት የብርጭቆውሃም እንደማይቋጥር ቀደምም ያስረዳነው ነው። ተጠቃሎ ሲታይ የወኔ ጉዳይ አፍጦ መጥቷል። ቡካን ምሁሮች እየተፈተኑ ውድቅ የሆኑትም በዚሁ መስከና ፈተና ነው። ሆድ ካገር ይሰፋልና የሆዳም መብዛቱ አያስገርመንም። የባንዳና አንጃ ሰለባ ሆነን ብዙ ተመክሮ አለንና ለባላባዮች እንደሚበሉ ግን ብዙ ፍንጭ አለ። በጊዜ መከራናል መከራት ይመጣባቸው ግን ምን ቢጮሁ ሰሚ ጆሮ አይገኝም። ለውጥ አለ ይሉናል ሰማን እንጂ አላየን። እስር ቤቱ በስቶ ፍጅት እየጨረሰን ለወለገብ ትግል እንደደረጅ። የቀመጥ ፋኖነት ያብቃ። አስመሳይ አገር ወዳዶችን እናስወግድ። ድል ለህዝባችን አገር አድን ትግል።
ገዳቢ ያጣው ግፍ አው ገዳቢ ያጣው ወጋደና ይዋጋም በላን አካሎ የህፃን አዋቂ ነፍሳት አንከባሉ። በትንትንትንት አርጎ ያተራመሰ ሲዳማን በጉርጂ ጉርጅም በሲዳማ ቆሞ ያታረሰ ጠራርጎ ሰደገም ይያላበሰ። ገዳቢ ያጣው ግፍ እንዳባ የሚፈስ አምራቹ ወያኔ ባለቤቱ መልስ ነግብ እኮ ነግበኔ ባያቶ ሁሉም በሩን ዘግቶ ሁሉም መንገድ ደፍቶ ማዲሱ ህላዌ እንዳሻው ተዘርቶ ብራዚልና ህንድ ቻይና ዋሽቶ ይበትናሉ ወገን ያሳድዳሉ ወገን ይደምባል። ገዳቢ አጣው ግፍ እንዳባይ የሚፈስ አምራች ወያኔ ባለቤት አባይ አሂሂ ወየው ጉድ ድንገት ሳላስቦ ስምህን ጠራው። እኔን ቦንዱ ይጥራኝ መቼም ማላማው ይችን አንዴት ነው። አንተስ አጋዥ አለ ዘፋኝና ቀንቃኝ ሮጦም የሚዳኝ ለጌቶቹ ታዛዥ ለጌቶቹ ጳጳሱም ኢማሙም ሞታችንን አባሽ መጅሊሱም የራስ ስምህን አወዳሽ ደግሞም ቡድን አለ የተሟላ ባርቲስት ጀርባውን ለዳሰሱ ፈደምቡ ጓደኞችም አሉ በሚኒስተር ማረን ደንደሳቸው አጥቶውዳቸው ጫፍ ያለ ከፊትም ቆላ ወርጫቸው በተፋት የተነሳ ግልጡ አዛውንትን ለምሳ ያዋጡ ህፃናት ወረዳ ለራት ያስቀመጡ አባይ አባን ታጅሬ ባለሙሉ ካድሬ አቦ አቦ አፉ በለኝ ባፌ እንዳታስተኩት ገዳቢ ስላጣው ላውራበት ይልቅ ልናገር ምን አለው አዋሊያ ምን አለው ዋልዶ ካሩን በስተቀር ምርጭ ወይራ ጎልዱ ጉን ሳት ማመዱን ኮሾ ተቃዋሚም ወፍፈና አብዱን ምድሯም አቆጥጣ አንጃና ባንዳው ባባነኑ ቁጥር ከዚያም ከዚ ፍቅር አንደር ምጃ በፊቱ ወዲያው ጥምር ጥፍር አይጭር አይፈጠፍጥ አይባጥፈታ ከዛም ጠፍጠፍ ለጠፍ አየር ባየር ህብረት አየር ባየር ውህደት ወይ አይዘልቅ ወይ አይጠልቅ የውሃ ላይ እንዲህ ስንሆን እንዲያ እንዲያ ስንሆን እንዲህ አቅም ጉልበት አንሶት መከራን ሳንቀርብ ይዞ ይነጠናል ገዳቢያ አዘረኞች ቀርናት ተግማም ታመኛ ገር ፈርዶበት አማራው አሁንም አሰቦት አሁንም በደኑ አሶሳና ወተር ገዳቢ ያጣው ግፍ እንዳባ የሚፈስ መነሻ ወያኔ ቀያሹ ነው መለስ ምሽት ከባሏ ፊት ልባሷን ተገልባ በሚዘገንን መልክ ሲፈጸም ወሰባ ባልም ከምሽቱ ፊት ሁሉ ተቀዳዶ ተስፈልሱም ከግንድ በቃንጫ ተገብዶ እንኳን ስለተበዳይ ለሰሚ በሚከብድ ወገን በቁመናው ስብናው ሲናይ ቤንቺ ባልማጂ አዋሪያ ዋልድባ እስላም ክርስቲያን ሆኖ ሰረባ እንበኝ ባያቱ የሚገድብ ወቆ ስብና ሸተተ አው ገዳቢ አጣው ወጋሪና አንጓ ጋምቤላና ካሎ የጣናዎች ነፍሳታን ከባሎ በትንትንትን አርጎ ያተራመተ ሲዳማን በጉርጂ ጉርጂን በሲዳማ ቆሞ ያሳረሰ ጠራርጎ ሰደደም ያላበሰ ገዳቢ አጣው ፈንዳባ የሚፈስ አምራች ወያኔ ባለቤቱ መለ ነግበኔ ባያቶ ሁሉም በሩ ዘግቶ ሁሉም አንገድ ደፍቶ ባዲሱ ህላው እንዳሻው ተዘርቶ ብራዚልና ቻይና ዋሽቶ ይበትናል ወገን ያሳድዳል ወገን የደምን ባስቶ ገዳቢ ያጣው ግፍ እንዳባ የሚፈስ አምራቹ ወያኔ ባለቤቱ አምራቹ ወያኔ ባለቤቱ
እንኳንስ ቤተሰብ ኢትዮጵያም ታፍራለች። የወለዱትን ሲስሙለት ወላጅ ደስ ይለዋል፣ ህፃኑም ይፍለከለካል። ተወዳጅነቱን ለማሳወቅ የብዙ ሰዎች ተስፋ መሆኑን ለማሳየት እልል ይባላል። ወንድ ተወለደ ተብሎ ጥይት ይተኮሳል። ባህላዊ ፈሊጥ በመሆኑ ወንድ ለተባለ ሁሉ የሚደረግ ነው። ዘመን ተለዋውጦ ሌላ ዘመን ሲመጣ ነገሩ ሁሉ ተቀይሮ ወንድ ማፈሪያ ሴት መከበሪያ ሆና ተገኘች። ለእንከፉም ለድንፈፉም በወንድ ስም ጥይት መጨረስ አበቃ። ለቤተሰብም ለብሔረሰብም ለሀገርም እንደማይጠቅም ሆኖ ያለነውና አዱኛ ብላሽ ድሮም ያስከበረው ዱርቤቴ ማለቱ እንጂ ማድቤት ለማድቤት ለማውደልደሉማ ምን ተኩስ ያስፈልገዋል? እድሜ ለነሽመልስ ጃዋር ለነበቀለ ገርባ አሳይተውናል። መንጫ ተሸክሞ በር በማንኳኳት ህፃን ማረድም እንደ ጀግና ያስቆጥራል። ሴት ልጅ ብቻዋን ከአደባባይ ወጥታ ስትሟገት ወንዱ በማድቤት ሲልኮሰኮስ አዲዮስ አበባረጋይ፣ አዲዮስ ጃጋማ ኬሎ፣ አብዲስ አጋ፣ ዑመር ሰመተር፣ አሊ ሚራ፣ አዲዮስ ሁላችሁ ጀግኖች፣ ለነጻነት የተሟገታችሁ ጥይት የተተኮሰለት ወንድ ከማድቤቱ አለ ከሀገሩ ይበልጥ ነፍሱን ወዶ ሸሸ። ትውልድ አገር አዋራጅ መብቱንም አስደፋሪ ደፋሪም ሆኖ ተፈጠረ። ኢትዮጵያ ስትታለቅስ ኢትዮጵያ ስትጣራ ተቀምጦ የሚያይ ከጠላት ተባብሮ ወገኑን የሚሰልል አጋልጦ ሆድ የሚሞላ ጩኸቷን ሰሚ ቁስሏን አካሚ አጣች ኢትዮጵያ ብሎ ለማለት እንዳይቻል ማስፈራሪያውን እስሩን ግድያውን ሁሉ ችሎ የጀግናን ውበት ተላብሶ ዘራፍ ባይ ወንድም አልጠፋም። ለራስ መብት ለሰው መብት ሲሉ መሞት ቢንቆረቆር ደሜ ቢወቀጥ አጥንቴ ብሎ ወደፊት መንደርደርን በኢሃፓ ጀግኖች ማየት ተችሏል። ለሕዝብ ጥቅም ሲሉ ራሳቸውን የሚሰው እንደ ነበሩ ለማወቅ ሩቅ መጓዝ አያስፈልገውም። እነ ተስፋዬ ደበሳይ እነ ጸጋዬ ገብረ መድኅን በጽናትም በቆራጥነትም የሕዝብ ፍቅር ምን ያህል እንደሆነ በሕይወታቸው አሳይተዋል። ኢሃፓነት ኢትዮጵያዊነት ነው፣ ምንም ሌላ ትርጉም የለውም። የወላይታው ልጅ ኢሃፓ፣ የጉራጌው ልጅ ኢሃፓ፣ የኦሮሞው ልጅ ኢሃፓ፣ የአማራው ልጅ ኢሃፓ፣ የአፋሩ ልጅ ኢሃፓ፣ የሶማሌው ልጅ ኢሃፓ፣ የሀዲያው ልጅ፣ የከምባታው ልጅ ኢሃፓ፣ የሲዳማው ልጅ ኢሃፓ፣ የትግራዩ ልጅ ኢሃፓ ለአገራቸው ቃል ኪዳን የገቡ ናቸው። በምንም ለማንም አይንበረከኩም፣ ለመንበርከክም ተመክሯቸው አይፈቅድላቸውም። ስለዚህ ኢሃፓን ከማማት በፊት ለማ እንደምታማ አስቀድመህ እወቅ። ኢሃፓ የትም ነውና፣ ኢሃፓ የመከራ ጊዜ አለኝታ ነውና ተነስ ሲባል የሚነሳው ካጠገብ ነው። ከሩቅ የሚገባ እንኳን ለአገርህ አበቃህ የሚባል አይደለም። ኢሃፓ ሁሌም ከሕዝብ ጋር ነው። በኢሃፓ የሚሰራጨው የሕዝብ ልሳን የሆነው ፍኖተ ዴሞክራሲ በጠዋት የማስታወቂያ ገንዘብ ሰብሳቢ፣ ከሰዓት ፖለቲካ ተንታኝ፣ ማታ ላይ ውይይት አድራጊ ሆኖ ትግልን አያዋዛም፣ በትግልም አይቀልድም። ይልቁንስ የሚሆነውን ነገር ለሕዝብ በመግለጥ አካፋን አካፋ ብሎ ያለምንም ማቆሻበል ይናገራል። ለዚህም ነው የባንዶችን ቋንቋ ተውሶ ጠቅላይ ሚኒስትሬ የማይለው። የኢትዮጵያ ሕዝብ ባፈናና በመገደድ ምርጫውን የተነፈገ መብቱን የተነጠቀ መሆኑን ይያወቅ ወያኔ በላዩ ላይ የሾሙበትን ጠቅላይ ሚኒስትር ብለን አንጠራም። የሕዝብ ንብረት ተጠቅሞ በሕዝብ ላይ ጭፍጨፋ የሚያካሂድ መሪ ነው ብሎ ማለት በራስ ላይ መቀለድ ነው። አንጃና ባንዳ ቃሉን ቢያወጡት ላስጠየፍ ይችል ይሆናል። እንዴ ሀባ ያሉ የሕዝብ ልጆች ግን የሕዝቡን ጠላት አለቃዬ አይሉም። ኢትዮጵያ ማለት ሱስ አይደለችም። ታላቁ ገጣሚ አሊ ሁሴን እንዳለው ኢትዮጵያ ማለት ነፍስ ነች፣ ሕይወት የተገነባባት፣ ህልውና የተገኘባት፣ የሰው ልጆች መፈጠሪያ የሆነች ምድር ናት። ኢትዮጵያ እልላስ ብላ የገዘፈች፣ ሕፃን አፍርታ ያሳደገች፣ የዓለሙ ሰብእና መገኛ፣ ሰው የመሆን መለኪያ ነች። የአምላክ ቃል ኪዳን የተቸራት ቅድስት አገር ነች። ጥይት ተተኩሶ የተወለደው ሕፃን ተለቅሶ የሚቀበርበት ምድር ካጣ ግን ያን ጊዜ ኢትዮጵያዊነትም ኢትዮጵያም አደጋ ላይ ወድቀዋል ማለት ነው። ሁኔታውን ተጠቅመው የሚሻሙባት አጋንንቶች ናቸው። ሰው ገለው የሚበሉ፣ በሰው ደም የሚረኩ ጠላቶቿ ናቸው። ለብዙ ዓመታት ለውድቀቷ ሲያሰሉ የኖሩ ፍንጮቹን አይተናል። ጅብ ሆነው መጥተው ተጠልሎ የሚኖረውን ጎዳና ዳሪ ድሃ በልተውታል። ገና ሲጀመር አንበሳ ጋር ገጥሞ ጅብ ሲያሸንፍ ታይቷል። በዚህች ኢትዮጵያ የማይሆነው ሆኖ ተመልክተናል። የጎርፍ ማዕበል፣ የመሬት መደርመስ፣ የአንበጣ ወረራ ሁሉም የጥፋት ምልክቶች ናቸው። የሰው ልጅ ያውም ኢትዮጵያ የነብር ዝንጉርጉርነቷን ተምሳሌ ጠልታ በአንድ አይነት የበሬ ቆዳ ቀለም ልታይ ስትል እንኳንስ ቤተሰብ ኢትዮጵያም ታፍራለች። ምርጫችን ቆርጦ መታገል ነው። ኢትዮጵያን ማዳን ለፈለገ ኢህአፓን ይቀላቀል፣ ኢህአፓን ይርዳ፣ ፍኖተ ዴሞክራሲን ይደጉም፣ ፍኖተ ዴሞክራሲን ይደጉም። አሁንም ጥሪያችን ያ ነው። ድል ለኢትዮጵያ ሕዝብ። ዳኛውማ ሁሉም የኢትዮጵያ ጭቆን ሕዝብ ነው። ከኢያሱ ዓለማየሁ። ጓድ ኢያሱ ዓለማየሁ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ መስራች አባልና አሁንም የድርጅቱ የከፍተኛ አመራር ኮሚቴ አባል ናቸው። በቅርቡ የመጀመሪያው አንጃ መሪ የነበረው የብርሃነ መስቀል ረዳ ባለቤት የነበረችው የታደለች ኃይለ ሚካኤል ዳኛው ማን ነው የሚል መጽሐፍ ታትሞ ኢትዮጵያ ውስጥ በገበያ ላይ ውሏል። ትራስነጠቁ የወያኔ ኮሎኔል የሃፓን ማጥቂያ አንድ መረጃ ሙሉ ያገኘ መስሎት መጽሐፉን እንዳነበበ ሰው እየጠቀሰ በድርጅታችን ላይ ሊዘምትም ሞክሯል። የጌታቸው ማሩ ተቆርቋሪ ነኝ ሊል እንደሚቃጣው ማለት ነው። መጽሐፉ የወጣ ሰሞንም መላኩ ተገኝ የሚባል የሷ ቢጤ እንዲሁ በድርጅታችን ላይ ዘለፋና የሐሰት ክሶችን በቃለ መጠይቅ ሲደረድር ተደምጧል። የማያውቁትን ለማደናገር፣ የሚያውቁትን በሐሰት ለመክሰስ፣ ለመወንጀል ዘመቻው ሳይቋረጥ በኢሕአፓ ላይ ቀጥሏል ማለት ይቻላል። በበኩሌ የግለሰቦቹን ስም ለማንሳት ቅንጣትን ፍላጎት ሳይኖረኝ አመታት አልፈዋል። ሁለቱም ለወያኔ ካደሩ ጊዜ ጀምሮ ለኔ ሞተዋል። ገጣሚ አሊ ሁሴን አንጃዎችን ሟቾቹ የሚለውን እቀበላለሁና ታደለች ከእስር ወጣ የወያኔ ሚኒስቴርና አምባሳደር ከሆነ ጀምሮ ዛሬ ስላለፈው አቋሙ መተንፈስ የማይሻው ሰውዬ ደግሞ በአዲስ ዘመን ጋዜጣ ወያኔን ደግፎ ኢያፓናው ጉዞ ከዚያም በሲአይኤ ቅጥረኛው በአብዱል አባቦራ በዩኒሴፍና ቀጥሎም ፓኖስ በተባለ የአሜሪካ ግብረሰናይ ድርጅት ተቀጥሮ የወያኔ የወጣለት ደጋፊ ሆኖ አዲስ አበባ ከገባና ኢህአዴግ ከወደቀ ኢትዮጵያ ትፈርሳለች ብሎ ራሱን ካዋረደ ጊዜ ጀምሮ ለኔ ሞቷል። በዚህ ግድ ሆኖ ስማቸውን ሳነሳ እየቀፈፈኝ ነው። ባጭሩ አይነታ ወያኔ ለወደል ዘረኞች የተጎነበሰ ማንም ቢሆን ማን ኢህአፓል ሊተች ቅንጣትም የሞራል ብቃት የለውምና ጉዳዩ በዚህ ሊያልቅ የሚገባው ነው ማለቱም ይቻላል። ታዲያ ለምን ምላሽ አስፈልጋቸው? የተሰው የተለዩንና በህይወት የሌሉ ጓዶችን በሐሰት እያነሱ ስለወገዙና በስልጣን ያለ የመሰለው ኮሎኔልም ቅጥፈታቸውን ይዞ ጸረ ኢህአፓ ዘመቻውን በማጧጧፉ በዝምታ የማይታለፍ ሆኖ በመገኘታቸው ነው። ይብላኝና ለቀባጣሪዎቹ አሁንም በህይወት ያለው ስለሆነ የሰማዕት ጓዶችን ክቡር ስምና የድርጅቱን ሐቀኛ ታሪክ መከላከልም ግዴታዬ ነው በሚልም ነው። እንደ ዘመኑ አልባሌ ጋዜጠኞችና ቃለ መጠይቅ አቅራቢዎች እርሶን በመጀመሪያ ማልበል በሚል ዘር ቁጠርልን ሽፍንፍን ጥያቄ ገብቼ መልስ ልሰጥ ብችልም ስለነሱ አልሞክረውም። ያባ ነበርኩ ነኝና ዘር ቁጠራ መቼም አይሆንልኝም እንጂ ሟቾቹን በሚገባ አውቃቸዋለሁ። የሷም የፍቅር ትረካዋን የማነበው መጽሐፍ ሆኖ ከቶም ባልተገኘ ያባን ባትነካካ ኖሮ ወርቅ ጓዶችን ስም ልታጎድፍ ባትጥር ኖሮ የሰውየውን መጽሐፍም አለማንበብ ብቻ ሳይሆን የሞቱ ሰዎችን ቃለ መጠይቅ ድምጽ ላለመስማት የወሰንኩት ገና ሲሞቱ ወያኔ ሲሆኑ ነው። እንደ ጥላሁን ሆዲስ ጆ ያልኩት ብዙ ነገር እንዳለ እነሱም ይረዱታል ብዬ እገምታለሁ። ለነገሩ ወርቹ የጠና ባንዳና እንኩቶ አንጃ ከኔ ምላሽ አያሻውም። ወደሚቀጥለው ከመግባቴ በፊት አንድ ሳላነሳው የማላልፈው ነጥብ በኢህአፓ ላይ መጽሐፍ ብለው የሚሞነጫጭሩት አብዛኞቹ ኢህአፓን ዛሬ ሊተቹ ሲነሱ ድርጅቱን ከተለዩ ግን ቢያንስ 30-40 ዓመታት እንዳለፋቸው ነው። አመራር ብለን ከሰጠናቸው ስም ውጪ በእውን መሪዎቹን እንኳ አያውቁም። ወደ ዋናው ትችት ከመግባቴ በፊት አንዳንድ ዛሬ ቡራ ከረዩ የባጢቆቱን መቀባጠርና ጥራዝ ነጠቀነት ሰፍኗልና ጥያቄዎችን ሐቅን መሰረት አድርጌ ለማቅረብ ልሞክር። የድርጅት መስራች የሰራዊት መስራች የሚባሉ ፈልተዋል። በርግጥ ኢህአፓን በተመለከተ እነማን ናቸው በሐቅ መስራቾች ሊባሉ የሚችሉት? ተመልምለው በጉባኤ የተገኙት፣ ከመጀመሪያው አመራር የተመረጡት፣ ከመጀመሪያው አደራጅና ቆርቋሪ የነበሩት። በዚህ መስክ ብዙዎች በርካታ ውሸት ነስተዋል። ማረም የእኔ ግዴታዬ ነው። ከመጀመሪያው እስካሁን በኢህአፓነት አለሁና በበኩሌ ለጥያቄው ብዙ ክብደት የምሰጠው አልነበርኩም። ከታሪክ አጋጣሚና አቋም ጋር የተያያዘ ነውና የዛሬ የአመራር አባሎች ለምን በመስረታው አልነበራችሁም ብሎ ሊተች የሚነሳ ጅል ብቻ ነው። በኢህአፓ መስራች ጉባኤ በስህተት ተገኝተው ወዲያውኑ ወደ መጡበት ሲመለሱ የከዱን አሉ። በጉባኤው ቢገኙም ለአመራር ቦታ ብቃት የላቸውም ተብለው ያልተመደቡም ነበሩ። የምንተቸውን ግለሰብ ጨምሮ የአንጃው ባለቤት በመጽሐፏ ባሏን ሁሉን አድራጊና ፈጣሪ አድርጋዋለችና የአይሮፕላን ጠለፋውንም ቢሆን እሱ የጠነሰሰው አለመሆኑን መጥቀስ እፈልጋለሁ። በወቅቱ የተማሪው እንቅስቃሴ ካለው ሚናና አቅሞች ሁኔታው በመለወጥ ላይ ነውና የፖለቲካ ድርጅት መመስረት አለበት በሚል ተራማሽ ተማሪዎች መሰብሰብና መምከር ሲጀምሩ ባሏ ለፖሊስና ጸጥታ የተጋለጠ ስለነበር ቢያንስ እኔ በነበርኩባቸው ጥናት ክበቦች አይነት ስብሰባዎች ላይ አላየሁትም። ከዚህ በተያያዘ በተማሪዎች ማህበር የአድማ ኮሚቴ በሚስጥር የሚሰሩ ሲመለመሉ ታነ መስቀልና አብዱል መጂድ ሁሴን ቀድመው የሚያዙ ስለነበሩ የአድማ ኮሚቴ አባሎችንም አያውቁም ነበር። የተለፋውን እቅድ የወሰነውና የተስማማንበት ብንያም ገዛሃይ እኔና አማኑኤል የተባለ እና ሳይቆይ የባከነ ተማሪ ነን። በእኔና ብንያም ቤት እየተፈራረቅን የመከርንበት ሲሆን ኃይለ ኢየሱስን ብንያም ጠቁሞ ሲያመጣው አብዲሳን ደግሞ እሱ ጠቁሞ አምጥቶታል። የአጼው አገዛዝ በተማሪዎች ላይ ቁርጥ እርምጃ ሊወስድ ወስኗል የተባለውን ስንሰማ ደግሞ ራነ መስቀል ቢለቀቅ አይበረክትምና አብሮ ከኛ ጋር መውጣት አለበት ይጠቅመናልም እሱ ብለን ሲፈታ አነጋግረነው ስለተስማማ አብሮን በጠለፋው ላይ ተሳትፏል። ለነገሩ ምግብ በመስራት ሆነ የአማርኛ ታይፕ ጸሐፊ በመሆንም በከፍተኛው ረድቶናል። ማደራጀት የሚለውን ሥራ በሀገር ቤት ጸጋዬ ገብረ መድህን ዋለልኝ ጸሎተ ሕዝቅያስ እንዲቀጥሉት በሚልም እነሱም በዚሁ ተሰማርተዋል። መስፍን ሀብቱ ወደ አልጄሪያ መጥቶ እዚያ ካለነው ተመካክሮ የማደራጀቱን ሥራ አሜሪካ ሊሰራ ተወስኖ ወደዚያው ዘልቋል። የጊዜያዊ አደራጅ ኮሚቴ የተመሰረተው በአልጄሪያ በነበሩት ጓዶች ሲሆን ወደ አውሮፓ በብራዚል የሐሰት ፓስፖርት ሄዶ የዛሬውን መስራች ነኝ ባይ የመለመለው ከአሉታዊ ግምገማ ጋር አሁንም በሕይወት ያለው ገዛሃይ ነው። በተመሳሳይ መንገድ ብንያም አዳነ በሞስኮ እህቱ ስለነበረች እሷ ጋር ሊያርፍና እዚያ የነበሩትን በድርጅት ጥረት እንዲይዝ ተልኮ እህቱን ንግሥትን ባሏንም ክፍሉ ታደሰንም ሊመለመል ችሏል። በምስረታ ጉባኤው የተገኘው ደስታ ታደሰ ሳይውል ሳያድር የከዳን ከሷም ጋር በመኢሶን የተጠቃለለ ሲሆን ዓለሙ አበበም ወዲያውኑ ወደ አዲስ አበባ ገብቶ ከመኢሶንና ከደርግ ተቃቅፏል። ክፍሉ ታደሰም ጊዜውን ጠብቆ የሰራዊትና ድርጅት በታኝ ሚና ይዞ ኢህአፓን በከፍተኛ ደረጃ ጎድቷል። በድርጅት ምስረታ ሂደት እንዴት ተሰራ? በአልጀርስ የነበርነው የሰራነው በጋራ ኃላፊነት በስብሰባ እየወሰን ነበር። መይሶኖች ሁሉን ሰሪ ብርሃነ መስቀል ነው የሚለውን አምነው ብዙ ተሳስተው ሰው አሳስተዋል። በአልጄሪያ የወጣው የጥላሁን ታከለ ጽሑፍ በብሔር ጥያቄ ላይ የጋራ ሥራ ውጤት ሲሆን ብርሃነ መስቀል በራሱ ለብቻውም አልጻፈውም። ጥላሁን ታከለ የሚለውን የሽፋን ስምም ብቻውን አላወጣ ወይም ሁሉም ተስማምቶበት ሳይሆን በብዙሃን ድምፅ ድጋፍ ነው። የምንተቸው ሰው ባልተሰናበተበት ምክንያት ለቀቅኩ ሲል ቢቀጥፍም የከተማው ተኩስ ዋና ደጋፊ ነበርና የጥላሁን ታከለን ጽሑፍ ለምሳሌ ያኔም ስታሊን ወዘተ ማለቱም ከግራ ሆኖ የማይጠማው ገዛኸኝ እንዳለ አልደግፍም አልቀበልም ስታሊኒስት አማራጭ ነው ብሎ ከመጀመሪያው በግልጽ ተቃውሟል። በምስረታው ሂደት ዋና ሚና የነበረው ሌላው ዘሩ ክሽን ሲሆን ከኢትዮጵያ ለትምህርት ብሎ ወደ አሜሪካ ሲጓዝ በአልጄሪያ አልፎ ተማክረን ስራውንም ለይተን ተስማምተንበት ወደዚያ መሄዱን ታደለች ስለማታውቅ የጻፈችው ወይ ባሏ ከዘሩ ስለማይስማማ የነገራትን በጭፍን ተቀብላ ነው። በዚህ ላይ ያኔ በአዲስ አበባ በተራማጅ ተማሪዎች አካባቢ የነበረውን ውዝግብና ችግር ማንሳቱ ተገቢ ይሆናል። ውዝግቡ የጀመረው በዩኒቨርሲቲ አካባቢ ሲሆን በአገር ውስጥ የማደራጀት ስራ የተሰጣቸው እነ ጸጋዬ ታስሮ የነበረውን ዋለልኝን ለማስፈታት ጥረት ያደርጉ ነበርና ጥረቱን የሚያደናቅፍ ሰላማዊ ሰልፍ እንዳይደረግ በመቃወማቸው ነበር። የድርጅት ምስረታ ጥረት መጀመሩን የሚያውቁት እነ ዘሩና ጸጋዬ የተሰጣቸው መመሪያ ይፋ ፖለቲካ እንቅስቃሴን ትተው ርቀው ሰልችቷቸው ስራ ፍለጋ እንደገቡ እንዲያስመስሉና የህቡ ማደራጀቱን እንዲቀጥሉ ነበር። ስራ ሊይዙ ሲፈልጉ በየመስሪያ ቤቱ በጸጥታው ትዕዛዝ አንቀጥራችሁም ስለተባሉ የጊዜውን የጸጥታ ኃላፊ የሆኑ ሰዎች እንዲያናግሩት አድርገናቸው መጥተው ያናግሩኝ ባለው መሰረት ጸጋዬና ዘሩ ሄደው አርፈን እንስራበት ብለው አናግረውት የጸጋዬ ትዝ ባይለኝም ዘሩ በኢትዮጵያ አየር መንገድ ተቀጥሯል። በሰፈር ልጅነት እሱን ሳይሆን እህት ወንድሞቹን አውቀነበረው ጌታቸው ማሩ እኛ አገር ልንለቀስነል ወደ ፖለቲካ የገባ ስለነበር እነሱም በቀና መንፈስ ለመደራጀት እየሞከሩ ስለነበር የነዘሩና ጸጋዬ ስራ ፍለጋና ትምህርት እንማር አልዋጥላቸው ብሎ ተቀየሙና በመሃላቸው ልጅነቱ ሰፋ። ተራማጆች ትምህርት ሲጨርሱ አድሃሪና ገለኛ ቢሮክራቶች መሆናቸው የተለመደ ነበርና የሚፈረድባቸው አልነበሩም። ሁኔታውም ከሮ ወደ ኋላም ያባሊታወችል ሳሙኤል አለማየው ከአሜሪካ መልስ አስተራቂ ሆኖ አብዮትና የነጌታቸው ቡድን ዴሞክራሲያ ኢአድ ቡድን ተዋህደው ኢሃፓ ብለው ይፋ ሊሆኑ ችሏል። እኔና ብራነ መስቀል ከስራ አስኪያጅ ኮሚቴው ስንነሳ ጌታቸው ማሩና ሌሎች በኮሚቴውም በማዕከላዊ ኮሚቴውም ገብተዋል። ዘረኛ ኮሎኔል ሶስት ትግሬዎች የፖሊስ ቢሮ ኃላፊ ሆኑ በሚል ሊዘግጽ ሲሞክር ራሱን አዋረደ እንጂ ብራነ መስቀል የስራ አስኪያጁ የአመራር አባል ኮሚቴ ውስጥ አልነበረም። ኮሎኔሉ የድርጅቱ ሊቀመንበር ብሎ አቅፎት የታየውም የዘንድሮው አንጃመሪ እንኳን ሊቀመንበር ከማዕከላዊ ኮሚቴ ደጃፍ አካባቢም አልነበረም። ዘሩ ወደ አሜሪካ እንዲወጣ የተባለውም ከቆየ አይበረክትም በሚል ሲሆን በአልጄሪያ ቆይታው ስናናግረው የተወሰነው በአሜሪካ ስለላ ድርጅቶች አይን የገባ ስለሆነ እነመስፍን ሀብቱንም እንዳያስበላብን ከፖለቲካ የራቀ ጆሊ ጃክ ይባል የነበረው አይነት የሆነ መስሎ እንዲታይ ነበር። ይህንንም ማስጠንቀቂያና ሀሳብ የሰጠው እኔ ያውቀዋለሁ እንደ ልቡ ነው ያለው ራሱ ብርሃነ ስለነበር ሴትዮዋ የጻፈችው አስገርሞኛል። ዘሩ ከድርጅት እስኪሰናበት ድረስ ጸንቶ የሰራ ሲሆን ካንሰሩ ሊገድለው ሲልም አምስተርዳም ደውዬለት አገሬ ገብተህ ዘመድ አዝማድ ተሰናበት ስለው ምላሹ ቁጣና እንጠጋይ ደብተራውን ወያኔ ፈታቸው እንዴ የሚል ብስጭት ነበር። አንዳንዶች አሁን አሜሪካ ያለ ፊልም አንሹ ኢትዮጵያዊ ያዛውንት ዘሩን ቃለ መጠይቅ አቅርቦለት እንዲህ እንዲህ ያለው ቢሉም ጉዳይ ካለመሆኑም በላይ ለሐቅ ከቆመ ፊልም አንሹም ዘሩ የተናገረውን ቅጂ አትሞ ቢያወጣና ሐቁ ቢታወቅ ደግ ይሆናል። ተሰናብቶ ከሄደ በኋላ ብንራራቅም ገነት በወያኔ ስትያዝ ደውሎልኝ ስለሷ ሁኔታም ሆነ ስለ መስራች ነን ባዮች የወያኔ ወዳጆች በዝርዝር ተነጋግረናል። ውይይት የጀመርነውና የቀጠለውም ከዚህ ወዲያ ነው። ወደዚህ ሁሉ ዝርዝር የገባሁት በዘሩ ላይ ተነሱ የተባሉ በዚህም በዚያም ዘመቻ ስለከፈቱበት ነው። ማውቀው ቀባጣሪ መሆን ልምዱ የሆነው ኮሎኔል ለምሳሌ ጌታቸው ማሩን ያስገደለው ዘሩ ነው ብሎ ወጥ ሲረጥ በዝምታ ማለፍ የሚቻል አይደለም። ለነገሩ ጌታቸው ማሩ በቅድሚያ አንጃ በሞት ይቀጣል የሚል ህግ ባለው ድርጅት ውስጥ ባልገባም ነበር። ለጥቆም ፖሊስ ቢሮ አባል ስለነበር ይህ ህጋችን ይሰረዝ ባለም ቀድሞ በተቃወመ ነበር። እንደሌሎች አልሆነም። ግደሉት ብሎ ኢሃፓ እንደ ድርጅት አልወሰነም እንጂ ቢሆንም በህግ መሰረት እስከሆነ ድረስ ማንም ሊከሰው መሰረት አይኖረውም። ኮሎኔሉ የሚቀጥፈው ግን ጌታቸው ማሩ የተገደለው በዘሩ ነው በማለት ነው። መገደሉን ዘሩም ጸጋዬም እኔም ተጽፎልን የተነገረን አሲምባሳለን ነው። በቦታው ቢያንስ በከተማ የነበረውና አሁንም የዛሬውን አንጃና ኮሎኔሉን ደግፎ አዲስ አበባ የሚመላለሰውን ያውቃል ተብሎም የተጠቆመውን ግለሰብ ቢጠይቁ የተሻለ ይሆናል። ያልወሰነውን ሰው ወሰነ ብሎ ከመክሰስ ለነገሩማ የድርጅት አባሎችን አጠፉ ብሎ በሚያውቁትና በተቀበሉት ህግ መሰረት ድርጅቱ ቢቀጣ ከዘመዶቻቸው ውጭ ስንቱን አገር ወዳድ የበሉት ዘረኞች ምን አገባቸው? ዛንጃ ተቆርቋሪ መስሎ የአሜሪካው ሹም ኮሎኔል የሚብከነከነው ለፖለቲካ ፍጆታ ነው። ብዙዎቹ ከሳሾች ሀፍረተ ቢስ ደርጎች፣ ባንዳዎችና መሰላንጃዎች ሰውየውንም የሚከሱትን ግለሰብም ሆነ ድርጅትን በሚገባ አያውቁትም። ሴትዮዋ በአካል ሆነ በሌላ ዘሩን አታውቀውም። ጭራሽ እሷም አልካደችም። ዶክተር ተስፋዬ ደበሳይን ሆነ ሌሎችን ያታለለ ያደናገረ ግን እሱ ነው ስትል ግግም ብላለች። ለሟቹ ባሏ አለኝ ነበረኝ ባለችው ፍቅር መሰረት እሱ ጣላቶች ያላቸውን ሁሉ በጣላ መብቷ ነው። ደርግ ወድቆ ከእስር እንደወጣች ሳይገደድ መወየን በመረጠችበትም ጊዜ ለነታምራት ላይኔ አንድ ተለጣፊ መጽሔት ክሊኩ ይስተቀል ብላ ጸያፍ ጥሪ ማቅረባንም አረሳንም። በጥፋት አጃቢዋ ደግሞ የሩቁን ከቅርብ ስናየው ብሎ ስም ጠርቶም ያወገዘን ከመሆኑም በላይ ወያኔ የሚለውን ክቡር ስም የኢሃፓ ክሊክ በህዝቡ አስጠላው ብሎ ከሶ የብዙዎቹን ተቃውሞ ያተረፈ ነበር። በቅርቡ ዘሩ ማኒፑሌተር ሰው አደናጋሪ ሸዋጅ ነበር ሲል ተደምጧል። እሱም ቢሆን እኔስ ከማውቀው ዘሩን በቅርቡ አውቀውም። ተስፋዬ ደበሳይን የመሰለ የበሰለ ምሁር መናቅ ነው እንጂ ተስፋዬን ዘሩ ሆነ ማንም ባላመነበት የዘወረው ሰው አልነበረም። ያስተማራትን ያነቃትን ተስፋዬን እሷም ከርተዋለች ባሳዛኝ። እሷም ሆነ አጃቢዋም ሰውዬ ለምን ከድርጅቱ እንደተለዩ ሲያወሱ ጭራሽ ቅጥፈትን ማድረጋቸው አሳዛኝ ሆኖ አግኝቼዋለሁ። እውነት አይደለምና በሚያስገርም ሁኔታ ሰውየው በከተማው ትግል ሁኔታ ልዩነት ኖሮት እንደሄደ ሊያስመስል ሲሞክር፣ እሷም ደግሞ ልዩነቱ በከተማ ለምን ደርግና አጋሮቹ ላይ ተተኮሰ በሚል ተቃውሞው ወደ ክፍፍል እንዳመራ ልታሳምነንም ትሞክራለች። ቅጥፈት ለኔ ደብዳቤ ጽፎ መልስ እንዳላገኘም ትጠቅሳለች። እሱም በምን ተአምር እንደሆነ ስለ ከተማው ውሳኔ ተጽፎለት ለኔ ደብዳቤውን ልኮ ምን እንደደረሰ እንዳላወቀ ሊጠቅስ ሞክሯል። ለነገሩ ያንንም ቢሆን ተቃውሞውን ባስታወቀኝ ነበር፣ ግን ከሀገር ቤት ግንኙነት እሱን የማይመለከተው ስለሆነ ረስቶ ካልሆነ ለሱ የጻፈለት አልነበረም። ሆነም በከተማው የራስ መከላከል እርምጃ አልስማማም ማለት ይችል ነበር ብሎም አያውቅም። በተጠራሪ ደግፎና የሰሜን አሜሪካ የነበሩ የያኔ ጓዶችን ተቃውሞ በአየለች ሽፋን ስም ሁለት በራሪ ወረቀቶችን አሳትሞ አውጥቷል። ምን አለ ያኔ እንዲህ መስሎን እንዲህ ጽፈን ነበር ቢባል፣ በበኩሌ የራስ መከላከል እርምጃውን የደገፍኩ ስለነበር ዛሬም ቢሆን በበቂ አላደረግነውም አሁንም ይደረግ ባይነኝ እንጂ የምደብቀው ምንም የለኝም። እሷም እሱም ግን በገሃድ ይዋሻሉ። ብርሃነ መስቀልም ከመጀመሪያው ለከተማ አስፈላጊ ሊሆኑ አንዳንድ እርምጃዎች መዘጋጀት እንዳለብን ምንም ተቃውሞ አልነበረውም። ሜዳ ሊገቡ ካልቻሉት ስዩሜ ማታ ማየት ስለማይችል ወይስ ዘርአ ብሩክ በውልደት ኤርትራዊ ስለሆነ ሻቢያ አላሳልፈውም ካለው ማን የተሻለ ይሆናል በሚለው ምርጫም ላይ ስዩሜ ብሎ ከሌሎች ጋር ወሳኝ ነበርና በዚህ ላይ ምንም ያልተካፈለና ያላወቀ ድንግል አስመስለው ሊያቀርቡት የሚጠሩት ትክክል አይደለም። የሁሉም ተቃውሞ ዛሬ ውሎ አድሮ በከተማ ተኩስ ላይ ነው የሚሉት በቂ መረጃና ማጠየቂያ የለውም። በሚገባው እንበለው ካል ውሸታቸውን ነው። መረጃውን እንቀጥልበት። ይቀጥላል።
አስምም ይናገራል እንደኔ እንዳንተ እንደሱ እንደሷ ስጋውን ተላብሶ መራመድ ባይችልም በስሙ ሲነገድ ታሪኩን ሲያጠፉት በፍጹም ዝም አይልም። ሲነጋግሩበት ስሙን ሰነቋቁሮ ይናገራል። ጮሆ አጽምም ድምፅ አለው። ነጎድጓድ ነው ድምፁም ይፋጃል አጥንቱ፣ ሕዝባዊ ነውና ስረ መሠረቱ። ግማሽ ደርዘን ዶክተር ክፍል ውስጥ ተሸሽገው ሊነጋገሩበት ስሙን ከፊት አድርገው በአጥሙ እየማሉ ደፋ ቀና ሲሉ ባህሩን ሰንጥቆ ተራራውን ዘልቆ ኡኡ ብሎ ይጮኻል። ሰሚ ጆሮ ካለ አጽምም ይናገራል። እንዲህ ብሎ ይላል፣ መማር እንዴ ነው ወይ ደግሞስ መመራመር? ታሪክ ማበላሸት አቅን ማልበሳት። ዶክተርኩ ማለቱ ምን ይሉታል ደግሞ? አሳልፎ የሰጠን በታኝና አንጃ ገዳይ ተሸክሙ። አጽምም ይናገራል። አዎ ይናገራል። እጅና እግራችንን በሰናሰል ታስረው ወንዱ ስስብልት ጠርሙስ አንጠልጥለው የሴቷን ስስብልት በመርፌ ቁልፍ ስበው ፊንጢጣ ገልብጠው በሻማ አቀጣጥለው ጨውነት ንሰውብን ጋዜጣ ጠቅልለው ክብር ተጫኑብን ናፍታ አርከፍክፈው ጅብ ያደለቡብን ከጉድጓድ ጨምረው ከሜዳም ዘርግፈው ፋሽስትና አንጃጅና ጓንቶ ነው ጠራቢዎተኛ ያፋ ብለው ነው። አገር ሽጠን አይደል ወይ በስልጣን ባልገን መሰረታዊ መብት ነው እኮ ጠይቀን። ይህንን ጥያቄ ምስሉ በጠቅላላው እንዳነገበው ነው ዛሬም እንደ ትላንት በቁም የሚበላው። አጽምም ይናገራል። ኡኡ ብሎ ይጮሃል። የህዝቡን ጥያቄ መሰረታዊውን ምላሽ እስከሚያገኝ ቃል የገባ ነው። የአንድነትን ምቺ የከደ ትልቅ ክፍት የወንበርን ሙጫ የነዋይን ጭልፊት ከቤታችን ደጃፍ እንዳይደርስ አባረን ፍርሃትን ገለን አንገዛም ብለን ትግሉን በቀጠልን። አሁን ምን ይሉት ነው እንዲህ ያለ እብደት? የማይናድ ቤቴን የማይፈርስ አጥንቴን ልክተል ብሎ ማለት አረ ምን አይነት ነው? እንዴት አይነት ቁዘ ድካሜን ማቃለል ታሪኬን ማጸፍሸት አንድ ሆኜ ሳለ ሁለት ነው ማለት የአንጃዎች ልክፍት የባንዳዎች ስለት። ኡኡ ብሎ ይላል ይጮሃል አቻሜ ተሰማም ድሬሳ ያ መምህር በላይ ብንያም አዳነ ውልጫፎ ብሱ ማርቆስ አጎስና ተስፋዬ ደበሰ ፋጡማና እብራሂም አሸናፊ ሴድ መኩሪያና በቃሉ ሰሚራና ትርስት ሙናዬና ሙሉ ጋይምና ይስሐቅ ደብተራው ጸጋዬ ዛናና አይሉ እልፈ ሰማዕታት ሁሉም ይጮኻሉ። የገነቡትም ቤት የታሪክ ጥላቸው የእምነታቸው ዋሻ የድል መነሻቸው የኢትዮጵያን ንብረት የደም ሐውልታቸው ድብልቅልቅ ያለውን ከአጥንት ከስጋቸው ሲነካ ይጮኻሉ። የአፋ እምነታቸው የአፋ ቤታቸው ትላንትም ነበሩ ዛሬንም ጨምሮ ሁሌም ለዘላለም ያፋን ከነሱ የሚነጥል የለም። አጽምም ይናገራል። ይህ አንጃ ግራንጃ ከፋሽስት ጎን ሆኖ አጨብጫብ የነበር ጠቁሞ ያስገደለኝ ያለበሰኝ አፈር ምን ነው ባይነካካኝ ምን አለ ቢተውኝ አንተም ብያለ አልኩት አፈሩ አልከበደ። ይህ አንጃ በታኝ በአውሮፓ አማሪካ ቦታ እንዳጣች ዶሮ ዞሮ እያስካካ የክህደቱ ጥልቀት የተንኮሉ መርሻ ዴ ከፊት ነጥፎ አጥሜን ለእጅ መንሻ ግማሽ ደርዘን ዶክተር ክፍሉ ሰብስቦ ዘግቶ ይሎልታል ታሪኬን ረብርቡ። እናም አጽምም ይናገራል ብሎ ይጮኋል። ታጋይ ከድሉ በስተቀር ሌላ ዋስትና ያለው አልያም የእድሜ ገደብ ምን አለ ብትተውኝ ምን አለ ባትነኩኝ ማፍረስ ባይቃጣችሁ ብትገዙ አለ ምን አለ ብትሆኝ ብትቀመጥ አርፌ ልትወዱን ባትቃጡ በነ ዶክተር ዜሮ የክህደቱን መርፌ በደሜና ባጽሜ የገነባሁትን የትግልን ሀሁ የተማርኩበትን አካሌን ጓዶቼን የገበርኩበትን የሀፋ ሐውልቴን ተውት ባካችሁ። አጽምም ይናገራል ከሰማ ጆሯችሁ እነ ዶክተር ሆኑ እነ ዶክተር ዜሮ ስልጣን ለቃቃሚ እባካችሁ ተውኝ። አጽምም ይናገራል ከተገኘ ሰሚ። አዎ አጽምም ይናገራል እንደኔ እንዳንተ እንደሱ እንደሷ ስጋውን ተላብሶ ወዲያ ወዲህ ባይልም በስሙ ሲቀለድ ታሪኩን ሲያበላሹት ይናገራል። አጽምም ሲነጋግሩበት ስሙን ተነቋቁረው ይናገራል ጮ አጽምም ድምፅ አለው። አዎ አጽምም ይናገራል። አጽምም ይናገራል እንደኔ እንዳንተ እንደሱ እንደሷ
ስጋውን ተራሱ መረመላቸው በስሙ ሲቀልሉ ዛርጉን ሲጠሙቸው